ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 12 2012 ዓመተ ምህረት ዝግጅታችን ጀመረ። ስለ ትናንቱ የጎንደር የጥምቀት አከባበር አደጋ ዘገባ ይዘናል። የመጨረሻ
በተለይ የታከሙት ወደ 270 ናቸው። የሟች ቁጥርም እንግዲህ በነበረው መረጃ እናንተ ስንት እንደነበራችሁ ባላቅም፣ እኛ በሆስፒታላችን ኮንፊርም የተደረጉት 9 ናቸው። የከተማ ፖሊስ ያረጋገጠው እንዳለ እሱን እናውቃለን። 10
ዶክተር አሸናፊ ታዘበም የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ለቪኦኤ ከሰጡት ቃል ነው የተቀነጨበው የሰማችሁት። የአከባበሩ ስርዓት መሪ የነበሩትም የነገሩን አለ።
ጎንደር ወጣቶችና የጎንደር ከተደጋ በደረሰባቸው ሰዎች ተረባርበው ወደ ሆስፒታል የሚደርሱን ወደ ሆስፒታል ልብሳቸውን እያወለቁ ወጣቶቹ ተሯሩጠው መታገዝ በሚቻለው ሰዓት አግዘዋል። ያው ህይወታቸው ባለፈው ሰዎችና ጉዳት በደረሰባቸው ሰዎች ቤተክርስቲያኑ ሀዘን ተሰምቷታል።
መምህር አስካል ካሰው ናቸው እኚህ። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉን ዜናዎች መካከል አዲስ የአንበጣ ወረራ በኢትዮጵያ የተስፋፋ መሆኑን የተባበሩት መንግስታት የዓለም የምግብና የግብርና ድርጅት አስታወቀ ዘገባ አለን። ከአልሸባብ ዋና ዋና ባዕዳን ተዋጊዎች መካከል አንዱ ከድቻለሁ ወደ መንግስትም ገብቻለሁ ሲል አስታወቀ። በዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ላይ የተመሰረተውን ክስ የሚያደምጠው የመወሰኛው ሂደት ወይም የመወሰኛው ችሎት ዛሬ ይሰየማል፣ ከዛሬ ጀምሮ ይሰየማል የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 በቀጥታ ማዳመጥ ትችላላችሁ። የተከበራችሁ አድማጮች፣ ንጉሱ ታምሬ ስርጭቱን ይመራል። ኦድሬስ ሬጅስ የስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና።
አዲስ የአንበጣ ወረራ በኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት የዓለም የምግብና ግብርና ድርጅት አስታውቋል። የአንበጣው መንጋ በሚያደርሰው ጥፋት በሀገሪቱ የግብርና ምርት ላይ አሉታዊ ጫና ሊያስከትል እንደሚችልም ተገልጿል። መለስካቸው አምሃ ዝርዝሩን ይዘዋል።
ካለፉት 6 ወራት ጀምሮ የተከሰተውን የበረሃ አንበጣ ለመከላከል ጥረቶች ሲደረጉ የቆዩ ቢሆንም የአንበጣው መንጋ አሁንም ወደ አዳዲስ ስፍራዎች እየተስፋፋ እንደሆነ በተባበሩት መንግስታት ድርጅት የዓለም የምግብና የግብርና ድርጅት ባሰራጨው የጽሑፍ መግለጫ አስታወቀ። ድርጅቱ ከኢትዮጵያ መንግስት ያገኘውን መረጃ መሰረት በማድረግም የአንበጣው መንጋ 2350 ካሬ ኪሎ ሜትር በሚሆን ስፋት ላይ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በደቡብ ብሔር ብሔረሰቦችና ህዝቦች ክልሎች እንዲሁም በድሬዳዋ ከተማ ተሰራጭቶ ይገኛል ብሏል። የአንበጣው መንጋ በ2011 መጨረሻ ወራት ጀምሮ በሀገሪቱ በ125 ወረዳዎች ተስፋፍቶ እንደሚገኝ ታውቋል። መግለጫው በኢትዮጵያ የድርጅቱን ተወካይ ፋጥማ ሰይድን ጠቅሶ የአንበጣው መንጋ ወረራ በግብርና ምርቶች፣ በእንስሳት የግጦሽ አካባቢዎችና በደን ሽፋን ላይ መጠኑ ጥቂት የማይባል ቅናሽ ሊያስከትል ይችላል ብሏል። ይህም በኢትዮጵያና በአካባቢው አገሮች የምግብ ዋስትናን በስጋት ላይ ሊጥል እንደሚችል አስጠንቅቋል። ከ1800 ካሬ ኪሎ ሜትር በላይ በሆነ ሰብል የግጦሽ መሬትና ደን ላይ ይህ የአንበጣ መንጋ ማረፉን የሚገልጸው የዓለም ምግብና ግብርና ድርጅት መግለጫ መንጋው አሁንም በኢትዮጵያና በጎረቤት ሶማሊያ በፍጥነት እየተስፋፋ አዳዲስ ስፍራዎችን እየወረረ ነው ብሏል። ካለፈው ሐምሌ ጀምሮ በመሬትና በአየር አንበጣውን ለመከላከል ጥረት ሲደረግ የቆየ ቢሆንም በሶማሌ ክልል የሚገኘውን ሰፊ የመራቢያ ስፍራ መቆጣጠር ባለመቻሉ የተባዩን መፈልፈያ ዑደት ማቋረጥ እንዳዳገተ አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ከሶማሊያው ጽንፈኛ ታጣቂ ቡድን ከአልሸባብ ዋና ዋና ባዕዳን ተዋጊዎች መካከል አንዱ ከድቻለሁ አለ። ሞቃዲሾ ከመንግስት ጋር ገብቻለሁ ሲልም አስታውቋል። ዙቤር አልሙሃጅር እንደ አውሮፓውያን አቆጣጠር በ2006 ነው ከለንደን ወደ ሶማሊያ ተጉዞ አልሸባብን የተቀላቀለው። ከዚያ ወዲህ በቡድኑ የሐላፊነት እርከን እያደገ ሄዶ የሸባብ ሃይማኖታዊ ምሁራን ስብስብ የሆነው የሹራ ምክር ቤት አባል እስከ መሆን የደረሰ ነው። አይቮሪ ኮስት ተወላጁ አልሙሃጅር ለቪኦኤ የሶማሊኛ አገልግሎት በሰጠው ቃለ መጠይቅ ከአልሸባብ ጋር የተጣላው የቡድኑ አሚኒያት ኃይል በአውሮፓውያን 2013 ዓ.ም ጀምሮ ለሶስት ዓመት ካሰረው በኋላ እንደሆነ ነው የተናገረው። አልሸባብን የከዳሁት ለሙስሊሞችም ለዓለምም ስለሚዋሽ ነው ብሏል። የሸሪያ ሕግን ስራ ላይ አውለናል ይላሉ። ውሸታቸው ነው። ምክንያቱም ከሻሪያ ህግ ውጪ የፈጸሟቸው ድርጊቶች አውቃለሁና ማለቱ ተጠቅሷል። ሸባብ ሻሪያን ህዝቡን ለማታለልና ለማሞኘት ነው የሚጠቀምበት ሲማክሏል። ቡድኑ የሚፈጽማቸው አድራጎቶች ሙሉ በሙሉ ከሻሪያ ህግ የሚጻረሩ ናቸው ያለው አልሙሃጅር ንጹሃንን ይገላሉ፣ ህዝቡን ይዋሽቷል ብሏል። የቪኦኤ የሶማሊኛ ክፍል መርማሪ ዶሴ የተባለው ፕሮግራም የዙቤር አልሙሃጅርን ማንነትና አልሸባብን መክዳቱን ከሶማሊያ መንግስት ባለስልጣናትና ከአሁን ቀደም ቡድኑን ከከዱ አባላት አጣርቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ሲሉ በማዳነቅ ተናግረዋል። ትራምፕ ይህን ያሉት በቅርቡ ስላደረጓቸው ሁለት ዋና ዋና የንግድ ስምምነቶች ድምዳሜ ባወሱበት ንግግራቸው ነው። ጄፍ ከስተር ያጠናቀረው አጭር ዘገባ አለ። ዝርዝሩን አሉላ ከበደ ያቀርበዋል።
ትራምፕ በዚህ ንግግራቸው መካከለኛ ገቢ ላላቸው አሜሪካውያንና ኩባንያዎች አስገኘው ያሉትን ጥቅም ዘርዝረዋል። ከነኚህ ውስጥ አንዱ በቅርቡ ከቻይና ጋር የደረሱት የንግድ ስምምነት ነው።
Before I was elected, China's predatory practices were undermining trade for everyone. But no one did anything about it except allowing
እኔ ከመመረጤ በፊት ቻይና ተከተለ በረው ጥቅም አሳዳጅ አሰራሯን ለንግድ እንቅስቃሴው የሚሳተፉ ወገኖችን ጥቅም በሙሉ የሚነፍግ ነበር። ይሁን እንጂ ሁኔታው የከፋና የባሰ ሲሄድ ዝም ብሎ ከመያየት በስተቀር ምንም ማንም ምንም ያደረገው ነገር የለም። በእኔ አመራር አሜሪካ የዚህን ችግር ፊት ለፊት መጋፈጥ ይችላልች። አሁን የድርድሩን የመጀመሪያ ምዕራፍ አጠናቃ ሁለተኛውንም በቅርቡ ትጀምራለች።
ትራምፕ በተጨማሪም የቀድሞውን የሰሜን አሜሪካ ንጻ የንግድ ቀጠና ስምምነት ለመተካትና አንዳንድ አላስፈላጊ ያሏቸውን ድንቦች ለማስወገድ የታለመ አዲስ የንግድ ስምምነት ከካናዳና ከሜክሲኮ ጋር መድረሳቸውን ገልጠዋል። አዳዲስ የገበያ ደንቦችን ለመቀነስ በታሪክ ከፍተኛ ያሉትን የስልጣን ዘመቻ መጀመራቸውንም ትራምፕ አስታውቀዋል።
አመሰግናለሁ አሉላ። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የተላለፉትን ክሶች የሚያደምጠው የመወሰኛው ምክር ቤት ችሎት ዛሬ ማክሰኞ ይከፈታል። ዲሞክራቶች የችሎቱን ሂደት ቅደም ተከተል በተመለከተ በተላለፈው ውሳኔ ላይ ያላቸውን ቅዋሜ ለማቅረብ እየተሰናዱ ባሉበት ነው። የመወሰኛ ምክር ቤቱ የብዙሃኑ ሪፐብሊካኖች መሪው ሚች መኮነል ያቀረቡት መርሃ ግብር ላይ አባላቱ ድምጽ ይሰጣሉ። በመርሃ ግብሩ መሰረት እንደ ከሳሽ አቃቤ ሕግ በችሎቱ የሚቀርቡት በዲሞክራቶች ከሚመራው የተወካዮች ምክር ቤቱ ተመርጠው የተላኩት አባላት ኢምፒችመንት ማኔጀሮች ይሏቸዋል እና የሚስተር ትራምፕ ጠበቆች መከራከሪያቸውን ለማቅረብ በሁለት ቀናት ውስጥ የ24 ሰዓት ጊዜ ይሰጣቸዋል እያንዳንዳቸው። መኮነል ባቀረቡት ውሳኔ ምስክሮች ይጠሩ እንደሆነም ሆነ አዳዲስ ማስረጃዎች ማቅረብ ይፈቀድ እንደሆነ የተገለጸ ነገር የለም። በሴኔቱ የህዳጣን ዲሞክራቶች መሪው ቼክ ሹመር ትናንት ማታ በሰጡት ቃል ማስረጃም ምስክርም ወይም ሰነዶችም የማይቀርቡበት የክስ ሰሚ ችሎት አይደለም ሲሉ አማረዋል።
We Democrats aim to get the truth and make no mistake about it. We will force votes on witnesses.
እኛ ዲሞክራቶች እውነቱን ለማውጣት ነው የተነሳ ነው። እንዳትሳሳቱ፣ ምስክሮች እና ማስረጃ ሰነዶች ላይ በግድ ድምጽ እናሰጣለን።
ከዚያ እንግዲህ አራት ሪፐብሊካን ሴናተሮች የሚቆሙት ከሕገ መንግስታችን ከዲሞክራሲያችን ከሕግ የበላይነት ጎን ነው ወይስ በጭፍን ለፕሬዚደንት ትራምፕ አጎብድደው እርሳቸው ጥፋተኛ መሆናቸውን ሳይያውቁት አልቀርቡምና እውነቱን ለማፈን በሚያደርጉት ሙከራ ይተባበሩአቸዋል? ያ የነርሱ ምርጫ ነው።
የፕሬዝዳንት ትራምፕ ነገረ ፈጆች በበኩላቸው በሳቸው ላይ ከስልጣን የሚያስነሳ ተብለው የቀረቡት ክሶች ሕገ መንግስቱን ባደገኛ ሁናቴ የሚያጣምሙ ናቸው ሲሉ ይከራከራሉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 12 2012 ዓመተ ምህረት ምሽት ፕሮግራም ነው። ለዜናው ቆንጅትና መሰግናለሁ። ለግማሽ ሰዓት አርዕስተ ዜናና ለማጠቃለያው ደግሞ ትመለሳለች። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ አለን። እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ቻይና ውስጥ የታየውና መግደል የጀመረው አዲሱ ኮሮና ቫይረስ
ዋፍ መጋለጥ ነው የሚተላለፈ ያለው። ነገር ግን የታመመው ሰው ደግሞ ወደ ሌላ ማስተላለፍ ከጀመረ እሱ ላይ ነው ትልቁ ጥንቃቄና ችግር የሚመጣ ያለው። አየር መንገድም ምንም እንደዚህ መረበሽ ይጀምራል።
ዶክተር ዳዊት ሲራጅ ዩናይትድ ስቴትስ ውስጥ በዊስኮንሰን ዩኒቨርሲቲ የተላላፊ በሽታዎች ሕክምና ክፍል ፕሮፌሰርና ከዓለም አቀፍ ጉዞ ጋር የተያያዙ የሕክምና ጉዳዮች ክትትል ክሊኒክ ዳይሬክተር ናቸው። በሐኪሞን ይጠይቁ ክፍለ ጊዜ ይመለሳሉ በዚህ ምሽት። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጎንደር ውስጥ ትናንት ጥምቀት ሲከበር በደረሰው የእንጨት ርብራብ መደርመስ አደጋ የሞተው ሰው ቁጥር 10 መሆኑን የጎንደር ዩኒቨርሲቲ ሪፈራል ሆስፒታል አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች።
የጥምቀት በዓል በደማቅ ስነ ስርዓት በተከበረበት የጎንደር ከተማ ለምእመናን መቀመጫ ተብሎ የተሰራ የእንጨት ርብራብ በመደርመሱ የሰው ህይወት ቀጥፏል፣ በርካቶችንም ለጉዳት ዳርጓል። የሟቾቹን ቁጥር በተመለከተ ቀጥተኛና የተጣራ መረጃ ይፋ ሳያደርጉ የቆዩት የሚመለከታቸው አካላት ዛሬ መረጃዎችን መስጠት ጀምረዋል። የአሜሪካ ድምጽ በስልክ ያነጋገራቸው የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር አሽናፊ ታዘበ የተጎጂዎቹ ቁጥር ከፍተኛ የሟቾቹ ቁጥር ደግሞ 10 መሆኑን አብራርተዋል።
እኛ ጋር እንግዲህ የመጣው ከ230 እስከ 250 የሚሆኑ ናቸው። ከመጣው ወደ ጤና ጣቢያ አይተን ይሽኛላቸው አንድ 20 ሰዎች አሉ። በአጠቃላይ ነገር የታከሙት ወደ 230 ናቸው። የሟች ቁጥርም እንግዲህ በነበረው መረጃ እናንተ ስንት እንደነበራቸው ባላቅም፣ እኛ በሆስፒታላችን ኮንፊርም የተደረጉት 9 ናቸው። የከተማ ፖሊስ ያረጋገጠው እንዳለ እሱን እናውቃለን። 10 እንደሆነ እናውቃለን።
አሁን ሆስፒታሉ ላይ ያሉ ተጎጂዎች ምን ያህል ናቸው? ያሉበት ሁኔታስ?
በማን ነበሩ? አብዛኞቹ ገና የሚባል ስቴት ላይ ነው ያሉት። ጥሩ ላይ ናቸው። አንድ ነው ክሪቲካል የምንለው በጣም ጽኑ ህሙማን ውስጥ ያሉ፣ አንዱ በጣም ላይፍ ትሬቲንግ ነው። ቢያንስ ግን ከአርባ እስከ ሀምሳ የሚሆኑ አሉ አሁን ቢሆን።
ትላንት ለአሜሪካ ድምጽ አስተያየት የሰጡ የዓይን እማኞች የሟቾቹ ቁጥር 12 እንደነበር ነው የገለጹት። የደረሰው ጉዳት የፈጠረውን ስሜትና በአካባቢው ያለውን ሁኔታ የጠየኳቸው የትላንቱ የጥምቀት በዓል አከባበር ስነ ስርዓት በመድረክ መሪነት የሰሩት መምህር አስካልካሰው ተከታዩን ብለዋል።
ዛሬ ሰላም ነው የተከበረው። ጥሩ በዓል ነው የነበረው። ተረጋግቷል። ታቦቶችን በሰላም ወደ መንበረ ክብራቸው ገብተዋል። በዓሉም የተረጋጋና ሰላማዊ የሆነ በዓል ነው የተከበረው። የጎንደር ወጣቶችና የጎንደር ክፍለ አደጋ በደረሰባቸውን ሰዎች ተረባርበው ወደ ሆስፒታል የሚደርሱትን ወደ ሆስፒታል ልብሳቸውን እያወለቁ ወጣቶቹ ተሯሩጠው በቃ ልጆቹን መታገዝ በሚቻለው ሰዓት አግዘዋል። ያው ህይወታቸው ባለፈው ሰዎች እና ጉዳት በደረሰባቸው ሰዎች እየተመስገኙ ሀዘን ተሰምቷታል።
በሀዘን ውስጥም ቢሆን የበዓሉ ቀጣይ ስነ ስርዓቶች በዛሬው ዕለት ሲካሄዱ መዋላቸውን እኒው አስተያየት ሰጪ ጠቁመዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሀረር ውስጥ ተፈጥሮ የነበረው አለመረጋጋት እየሰከነ መምጣቱንና ሁከት በማስነሳት የተጠረጠሩን በቁጥጥር ስር መዋላቸውን የክልሉ ፍትህና ጸጥታ ጉዳዮች ቢሮ በተለይ ለቪኦኤ አስታውቋል። ድሬዳዋ ውስጥም በጥምቀት አከባበር ወቅት አንድ ሰው መሞቱንና ቀላልና ከባድ ጉዳት የደረሰባቸው ጸጥታ አስከባሪዎችና ነዋሪዎች እንዳሉም ፖሊስ ገልጿል። ዛሬ በሁለቱም ከተሞች የቅዱስ ሚካኤል ታቦት ወደ ደብሩ በሰላም መግባቱን አዲስ ቸኮል ከዚያው ዘግቧል። አዲስ ተጨማሪ አለው።
በሐረር ከተማ ተፈጥሮ የነበረው ግጭት መረጋጋቱን የክልሉ መንግስት አስታውቋል። የክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ በተለይ ለአሜሪካ ድምጽ በሰጡት ቃል በዛሬው ዕለት የሚካኤል ቤተክርስቲያን ታቦት በሰላም መግባቱን፣ ነዋሪዎች ተፈናቅለውበታል በሚባለው በተለምዶ መጠለያ በተባለው ሰፈርም ከፍተኛ የጸጥታ ጥበቃ እየተደረገ መሆኑን አስረድተዋል። የግጭቱ መንስኤ ከልሙጡ ሰንደቅ ዓላማ ጋር የተያያዘ ነው ብለዋል አቶ ናስር።
በጥንቀት ባለ ምክንያት አርጎ እንግዲህ ያው ከባቢ ማስዋብ ነበረ። ይህን ከኝነቶች የሆኑ ሌሎችን ህብረቱንነት ለመጋጨት የፖለቲካን ፍላጎት ለመሞላት የተለያዩ አካባቢ ከእምነት ተቋም ውጪ ባንዲራ ልሙት ባንዲራ ህግ ማይፈቀድ ባንዲራዎችን ለመሰቀል ና ወደ ግጭት የመራት ሁኔታ ነበረ። በዚህ መካከል ሄዶ ባንዲራ ቺ መውረድ አለበት፣ ቺ መንገድ ላይ መታሰር የለበት፣ ህግ አይፈቀድም የሚባል ምክንያት ይህ ነገር ሲነጋገሩ ወደ ግጭት ሁለት ወጣቶች የመሩበት ሁኔታዎች ነበሩ። ከዛ ተረቶ ይህ በፊትም ታቅዶ የሰሩ ስለሆነ ቶሎ ወደ ግጭትን እምነት የመቀየር ሁኔታ ነበረ። ይሄ ግጭት የአካባቢ የሀገር ሸማግሌዎች፣ የእምነት አባቶች፣ የአካባቢ ያሉ ወጣቶች ችግሩ የማስቀረት ሁኔታውን ሞከሩት። ያ ሳይሳካ ቀርቶ ወደ ግጭት ሄዱ። ሰው አልተጋጁም። ያው ንብረቱ እየመቀጠል ንብረቱ እየመወደም ሁኔታዎች ነበረ። ይህ በእምነትም ሳይሳካ ደስቀር ወደ ብሔር የመቀየር ሁኔታዎች ነበሩ። ይህ ያው አፍራሽ ፖለቲካን የያዙ ቡድኖች ናቸው ይህን ያደረገ በግጭት የተከሰተ።
በግጭቶቹ የቆሰለ እንጂ የሞት እንደሌለ የገለጹት አቶ ናስር ከ17 በላይ ተጠርጣሪዎችና ሲጠቀሙባቸው ነበር የተባሉ ተሽከርካሪዎችም በቁጥጥር ስር መዋላቸውን ገልጸዋል። በፖሊስ ጣቢያ ላይ ጥቃት ተፈጽመው በቁጥጥር ስር የዋሉት ተጠርጣሪዎች አምልጠዋል ተብለው የተነገረው መረጃ ስህተት ነው ብለዋል።
ፖሊስ ጣቢያ ላይ ጉዳት ደርሷል፣ ያመለጠ እስረኛ የለንም። ጉዳቱ በፖሊስ ጣቢያ ላይ ጉዳት እንደደረሰ ነው። ያ አሁን የጠቀስን ፎቆች ጎን ለጎን ነው ያለው እና እዚህ ላይ ጉዳት ደርሷል፣ ወጣ እስረኛም የለንም እና ለቀጣይም የአቅማችን አጠናክረን ይሄ ግዳንድትን ለመረጋጋት ወንጀለኞችን ለመያዝ ዝግጅት ላይ ነው ያለ ነው።
በትላንትናው ዘገባችን ኦፌኮ ቢሮ የተከራየበትን ህንጻን ጨምሮ በከተማዋ የተወሰኑ ህንጻዎችና የንግድ ቤቶች ጥቃት እንደተፈጸመባቸው መዘገባችን ይታወሳል። በተመሳሳይ በትላንትናው ዕለት ከሰዓት ድሬዳዋ ሳቢያን አካባቢ የጎርጎሮስ ታቦት ሲገባ በተነሳ ግጭት አንድ ሰው ሞቶ በርካቶች እንደቆሰሉ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ገመቹ ካቻ ለጋዜጠኞች አስታውቀዋል።
ባሉ ያለምንም የጸጥታ ችግር ሲከናወን ቆይቷል። ትናንት ጥር 11 2012 ዓ.ም 10 ሰዓት ገደማ ሁሉም ታቦታት ወደ መንበራቸው በሰላም ገብተዋል። ነገር ግን በዴባ ከተማ ቀበሌ 02 በድንጋይ ተመቶ በሕክምና ላይ እንዳለ ህይወቱ አልፏል። 7 ሰው ላይ በጥይት ተመቶ ከባድና ቀላል አካል ጉዳት ደርሷል። 14 የፖሊስ አባላት በደረሰባቸው ድብደባ ከባድና ቀላል አካል ጉዳት ደርሶባቸዋል። ከዚህ ጋር ተያይዞ አንድ የከብቶች መኖ መጋዘን በእሳት ተቃጥሏል። አንድ መኖሪያ ቤትም እንደዚሁ በእሳት ተቃጥሏል። 2 መኪናም በእሳት ተቃጥሏል። አንድ መኪና የመሰባበር አደጋ ደርሶበታል። ለስራ የወጣ አንድ የፖሊስ መኪናም እንደዚሁ ተሰብሯል። 3 መደብር ተዘርፏል። የተለያዩ መኖሪያ ቤቶችም እንደዚሁ የተዘረፉት ሁኔታ ነው ያለው።
ድሬዳዋ በዛሬው ዕለት የቅዱስ ሚካኤል ታቦት በሰላም የገባ ሲሆን ሳቢያን አካባቢ የነገሰው ውጥረት ግን አለመርገቡን ነዋሪዎች ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ አዲስ ለዘገባው። በሌላ በኩል ለጥምቀት አከባበር ሌላ ታሪክ ደግሞ ወደ አምቦ እናምራ። ጥምቀት የተከበረበትን ቦታ ላጸዱና ላሰናዱ የአምቦ እስልምና አማንያን ምስጋና ቀርቧል። ናኮር መልካ ዝርዝሩን ይነግረናል።
Amen. ዛሬ በአምቦ ከተማ የጥምቀት በዓል በድምቀት ተከብሯል። በክብረ በዓሉ ላይ የአምቦ ከተማ ህዝበ ክርስቲያን በተለይ የኦርቶዶክስ ተዋህዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና ያቀረቡ ትናንት ጥምቀተ ባህር ከወረዱ 6 ታቦቶች 5ቱን ወደ መንበረ ጸባኦታቸው በደማቁ ሁኔታ አጅበው ሸኝተዋል። ሊቃላፍ ቀሲስ ታምሩ ሸቱ የዘንድሮውን የጥምቀት በዓል ልዩ ያደርጋል ያሉትን እንዲገልጻሉ።
ሁሉ ጥምቀትን ያለን ሁሉ ነበር ስለሆነ እንኳን ደስ አላችሁ በዘገመደሉ።
በስነ ስርዓቱ ላይ ከነበሩ መምህራንና ታዳሚዎች መካከል አንዳንዱን አነጋግሬ ነበር።
ሲያብዛ ይባላል ኗሪነት እዚያው ከተማ ውስጥ ነው። ባሉ በጣም የደመቀ ነው። በጣም ደስ በሚል ሁኔታ ነው እየተከበረ ያለው። እጅግ በጣም ደስ ነው። ከወትሮ የበለጠ በጣም ደማቆ ነው እየተከበረ ያለው።
ሙሉ አድራሽ ይባላል። ባሉ በጣም አሪፍ። ባሉ እንግዲህ ይሄ ብዬ የምገልጽልህ ነገር የለም። በጣም ደስ የሚል ነው። ስርዓቱ ምን ሁሉም ነገር በጣም ደስ ይላል። እንግዲህ ታቦቱን በስርዓት እየሄደ
እናንተ ወቅት ሎሚ ወርወራ ነበር። እስቲ ስለሱ ያስታውሱልኝ።
አሁን ድምቀት ሰው ተደጋግቶ ይሄዳል። ያው ሴቷም ታቃለ ዱም ይተዋወቃል። ግን ያው በገዛት እየተጫጩ ይገባሉ ማለት ነው።
ደስብር መጥቶ ባላለው በጣም ደስ ይላል። ሁሉም ጊዜ ወለተ በጣም ደስ የሚያሰኝ ሁኔታ ነው የሚታየው። ሰላም፣ አንድነት፣ ህብረት፣ ወንድማማችነት እየታየ ከትላንትና ጀምሮ መንገድ በማጠብ ወጣቶቹ ቤቱንም አዲስ መልክ በመስራት ብዙ ሁኔታዎች ሲያካሂዱ የነበረ ነው። ቆንጆ ነው። ሰላም አለ፣ አንድነት አለ፣ ፍቅር አለ።
ኢየሱስ ክርስቶስ በዛሬው ዕለት በዮርዳኖስ በመጥምቁ ዮሐንስ እጅ ተጠምቆ የሰው ልጅ ከሰይጣን እስራት እንደፈታ ሁሉ የሰው ልጅም በአሁኑ ጊዜ ከመለያየትና ጥላቻ ተፈቶ በይቅርታና አንድነት አብሮ መኖር አለበት ብለዋል ያነጋገርኳቸው አማንያን።
ትልቁ ነገር ጥላቻን ነው። ጥላቻን ማስወገድ እንደሚያስፈልግ ነው እየታየ ያለው። እንዳ ፍቅርን ነው ሰላምን እየተዜመ ያለው። የምንፈልገውም ሰላምን ነው፣ ፍቅርን ነው፣ ጥላቻን ማስወገድ ነው።
እንግዲህ ያው ዋናው ተባባር ነው። ሰው አንድ ቢሆን በጣም ደስ ይላል። ግን ሰው ትንሽ አንዱ አንዱን ይላል ይሄ ነው ችግር ያመጣ እንጂ ሁሉም ቢተባበር ሰላም ይመጣል።
የዘንድሮው የከተራና ጥምቀት በዓል የተከበረበትን ባህረ ጥምቀት ቀድመው በማጽዳትና አካባቢውን ውብ ላደረጉ የአምቦ ከተማ እስልምና ሃይማኖት ተከታዮችም በኦርቶዶክስ ተዋህዶ አባቶችና አማንያኑ ምስጋና ቀርቧል። በሃይማኖቶች መካከልም ተቻችሎና ተከባብሮ እንዲሁም ተደጋግፎ የመኖር ተምሳሌት በመሆኑ በዚሁ ይቀጥል ተብሏል። በዓሉ ሲከበር ከሚስተዋለው የሃይማኖታዊ ስርዓት በተጨማሪ የወጣቶች ባህላዊ ጭፈራ ቀልብ ይስባል። ክብረ በዓሉ ነገ የሆነውን የቅዱስ ሚካኤል ታቦት እንዲሁ በደማቅ ስነ ስርዓት አጅበው ወደ መንበሩ ለማስገባት ቀጠሮ ተይዞ የዘንድሮ የጥምቀት በዓል በአባቶች ቡራኬና ምልዳም በሰላም ተጠናቋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር ለዘገባው። ክቡራትና ክቡራን አድማጮች ናኮር ትናንት ያጠናቀረውን ዘገባ ነበር የሰማችሁት። በጊዜ እጥረት ምክንያት ለአየር ሳይበቃ ቀርቶ ነበረ። ለዚህ ነው በዘገባው ውስጥ ዛሬ ወይም ነገ ሲል የሰማችሁት። ስለዚህ ዛሬ፣ ትናንት፣ ነገ ደግሞ ዛሬ በሚል ይስተካከል። ዛሬም በሰላም ተጠናቋል በዓሉ። ወደ ተከታዩ ዘገባ ስናልፍ ደሴ ይወስደናል። የአገር ግዛት ሰፈር ተወላጆች አቋቋሙት የአገር ግዛት በጎ አድራጎት ልማት ማህበር ጥምቀትን በልዩ ሁኔታ አክብሯል። ጧሪና ረዳት የሌላቸው የከተማይቱ ነዋሪዎች እንዲረዱበት ያሰቡትን ፕሮጀክት በማስመረቅ ነው ጥምቀትን ያከበሩት። መስፍን አራጌ ዝርዝር አለው።
ትናንትን ያሻገሩ አባቶች፣ ዘመንን ያነጹ እናቶች፣ በጉብዝናቸው ዘመን ያቆሟት ሀገር በድካማቸው ወቅት ምርኩዝ ልትሆናቸው ይገባል ይላል በደሴ ከተማ የተቋቋመው የአገር ግዛት በጎ አድራጎት ማህበር። ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲሉ ለዛሬ ላበቁን እናቶችና አባቶች የማይሆን ጉልበትና እውቀት የለም ብለዋል የማህበሩ አባላት። እናም ጥምቀትን በልዩ ቁም ነገር አሳልፈዋል። ከዛሬ 7 ዓመታት በፊት ነው በዓልን ከወዳጅ ዘመዶቻቸው ጋር ለማሳለፍ ከኢትዮጵያ ከተለያዩ ክፍሎች የመጡ የአገር ግዛት ሰፈር ተወላጆች ያልተጠበቁት ተጠቃቸው። እናም የዛሬው የበጎ አድራጎትና ለማት ማህበር ተጠነሰሰ። የማህበሩ ምክትል ሊቀመንበር ፍቅሩ ጽጌ
ባንድ ወቅት ለጥምቀት ደሴ ስንመጣ በፊት እናቶቻችን እኛ እንግዲህ እዛ ተወልደን ያደግነው መንገር ላይ ወድቀው ለጥምቀት በዓል ስንመጣ በአጋጣሚ ስናያቸው እናቶቻችን ናቸው ያሳደጉናቸው። እነዚህም በማያታችን በጣም አዘን በአጋጣሚ መተን ስናይ በጣም ከሚገባ በላይ ነው ሀዘን የተሰማን። ምን እናድርግ ብለን እጃችን ላይ የነበረችን ብር ሰጥተን እዛው ማህበር ፈጥረን አዲስ አበባ እዚህም ያሉትን ውጭም ያሉትን እነከሌ እነከሌ እናቶቻችን እንዲህ አይነት አደጋ ላይ ወድቀዋል ጎዳና ወጥቷል የጓደኞቻችን እናቶችና እንርዳ ተባብለን ያንን ብር በማስተባበር ይሄንን ነገር ጀመር። እግዚአብሔርም ረዳን። አሜሪካ የሚኖሩትም ካናዳ የሚኖሩ አብሮ አደግ ጓደኞቻችን አሉ። አዲስ አበባ የሚገኙ እዚህም ደሴ አብሮ አደግ በዛን ጊዜ የነበርን ሰዎች ገንዘብ በማስተባበር 200 ብርም 300 ብርም በየወሩ ለ41 አደጋውያን እየሰጠን ነው።
ጊዜው ረዘመና እድሜ ተራሳኝ ይላሉ ወይዘሮ አለሚቱ ሸቱ። እንደ ሰው ወግ ማዕረግ ደርሷቸው ቤታቸው በልጅ በረከት ተሞልቶ ወደ በረሃ ኑሯቸውን ያደርጋሉ። እዚያ ግን ደስታቸው አልሰለቀም። ሀዘን አከታትሎ ጎዳቸው። ጧሪ ቀባሪ ደጋፊ መካሪ የሚሏቸውን ሁሉ አጡ።
ወደ በረሃ አርኩኝ። በረሃ ትኖር ልጆቼ ሶስት ቀብሬ መልሼ መጣሁ። ለ30 አመት አንድ አመት ይቀረው ሞተ። አራት ማለት ነው።
አራት ልጅ
የቀበርኩ ጊዜና ማን ይጦረኛል ማን ይቀብረኛል እንግዲህ መሞት ነው አለብኝ። የሞት እድል እንጂ ያላለኝም ብዬ ተቀመጥኩ።
የእስልምና እምነት ተከታያ ወይዘሮ ፋጢማ ኮነንም ከአጼ ኃይለ ስላሴ ዘመነ መንግስት ጀምሮ በአካባቢው መኖራቸውን ይናገራሉ። የዘር ሐረጌ ከንግስት ዘውዲቱ ይቀዳል የሚሉት የእድሜ ባለጸጋዋ ልጆቻቸውንና የልጅ ልጆቻቸውን በሞት ተነጥቀው ሀዘን ጋር ተጣብቀው አመታትን ገፍተዋል።
ወታደርነት መሃጁ ወንጁም ሊነበረ እዛው ሞተ። ሴትዬ ሞተ ነባባ መጣች። እዚህ በክፍለ ሀገር ነበር። እዚሁ ሶስት ወላጅ ሶስቱም ልጆቹ እየመነግብ ጊዜ አለቁብኝ።
ሁለቱም እናቶች ቀድሞ የሚያውቋቸውና ያሳደጓቸው የአካባቢው ሰዎች ባይኖሩ ለዛሬ መድረሳቸውን ይጠራጠራሉ።
እግዚአብሔር ይመስገን የበላሁም እየለበስኩም እንደሰው እየተጫወቅኩ ተቀምጫለሁ። ሞቱን ረስቼ እርሜ እንፈልጋለሁ። ልጆቼም ሞቱ እንዳይ ልጆች ሆነው ላልበሰው አጉሩ ሰው አመት ባልና ሲስተው ብለውና እነሱን እርሜ ነው የምንፈልገው። እነሱ ደህና ይሁን
ጎበዝ እናት ናት እየተልሰው ዘርናት እያሉ ያየ ያው የኖርሁበት አገር ያው እየረጁኝ ነው ብርና ልብስ።
የልጆቼ ምትክ የሚሏቸውን የማህበሩን አባላት በአካባቢው አገላለጽ ሀያታቸው ይርዘን ሲሉ እንባና ምርቃን በተቀላቀለበት ድምጽ ያመሰግናሉ። እድሜያቸው ይርዘም እንደማለት ነው። እነዚህን የመሳሰሉ በርካታ እናቶችና አባቶች ደጋፊ አጥተው በየቦታው ወድቀው መቅረት የለባቸውም በሚል ነው ማህበሩ የተቋቋመው። የማህበሩ ሊቀመንበር አህመድ መሐመድ የረዳ ነው እኛንም ጭምር ነው የሚል አቋም አላቸው።
ይህ ማህበር በሚቋቋምበት ጊዜ የአካባቢያችን አረጋውያን እኛንም ጭምር ያሳደጉ ልጆቻቸው ለሀገር አንድነት ለሀገር ነጻነት ጦር ግንባር የተዋደቁ በልዩ ልዩ ፖለቲካ ድርጅት በኢህአፓ በመሳሰሉት የሞቱባቸው በአሁኑ ሰዓት ባዶ ቤት ብቻ ይዘው የሚላስ የሚቀመስ የሌላቸውን በመምረጥ እነዚህ ሰዎች ተርበው ወደ መንገድ ከመውጣታቸው በፊት አቅም በፈቀደ መሰረት ለመርዳት የተቋቋመ ማህበር ነው። በጦር ግንባርና ለሀገር አንድነት የተሰዉት ልጆቻቸው በሙሉ የኛ ጓደኞች ናቸው። እኛም ሁሉ በዚህ ሁሉ ተሳትፈን እንደ ድል ሆኖ የተረፍን ነው እንጂ ይህንን እኛንም እንደ መርዳት ነው።
ድጋፉ በብሔር የተከለለ በእምነት የታጠረ አይደለም። እንደነሱ ያኖሯቸውም ያነጿቸውም ሁለት እውነታዎች ናቸው፤ ኢትዮጵያዊነትና ሰውነት።
አሁን በምናይበት ጊዜ አማራዎች አሉ፣ ትግሬዎች አሉ፣ አገዎች አሉ። ይሄ ማለት ብሔረሰብ ሳንለይ የተቋቋመ ነው። ሃይማኖትን በሚመለከትም ወሎን ምንም ጥያቄ ውስጥ ደሴን ጥያቄ ውስጥ ባናስገባውም ሙስሊሞች አሉ፣ ክርስቲያኖች አሉ፣ ፕሮቴስታንት አሉ።
ዛሬም ለ41 ሰዎች የገንዘብና የአልባሳት ድጋፍ እንዲሁም የምሳ ግብዣ ተደርጎላቸዋል። በተበጣጠሰ ሁኔታ የሚደረገው ድጋፍ ዘላቂ መፍትሄ የማያስገኝ በመሆኑ ማህበሩ ከከተማ አስተዳደሩ ባገኘው መሬት ላይ የተለያዩ የገቢ ማስገኛ ፕሮጀክቶችን ጀምሯል። ዛሬም አንዱን አስመርቋል።
እኛ በሶስት ፌዝ ነው። የህዝብ ሻወር፣ ሽንት ቤት፣ መናፈሻ፣ ዳቦ ቤት፣ ከብት እርባታ ነው። የመጀመሪያው በከተማ ይሄ ነው የሚባል መታጠቢያ ቤትና መጸዳጃ ቤት ባለመኖሩ ቅድሚያ በመስጠት ይሄንን ሰርተናል። አሁን የመጀመሪያ ፌዛችን 15 ሻወርና 5 መጸዳጃ ሲሆን በዛሬው ቀን የምናስመርቀው 10ን ሻወር ነው። 5ቱ ሻወርና መጸዳጃ በዚህ በአጭር ጊዜ ውስጥ ይጠናቀቃል። ለህብረተሰቡ አገልግሎት እንሰጣለን። በዚህ ስራ የሚሰማሩት ወጣቶች ይረዳሉ። ወጣቶቹ እየሰሩ በሚያገኙት ገቢ ደግሞ እነዚህን አረጋውያኖች በዓልን ጠብቀን ከበጎ አድራጎት እየለመን መስጠቱን አቁመን አነሰም ማደገም ለቡና መግዣም ቢሆን በወር በፔሮል የተወሰነ ክፍያ እንዲሰጣቸው ለማድረግ ነው።
ለገቢ ማስገኛ ፕሮጀክቱ ከ430 ሺህ ብር በላይ ወጪ መውጣቱ ታውቋል። በምርቃን ስነ ስርዓቱ ላይ የተገኙት የከተማዋ ከንቲባ አበበ አበበ ገብረ መስቀል የማህበሩን ትጋት አድንቀው በትንሽ ስንደጋገፍ በትልቁ እንተሳሰባለን ብለዋል።
በጣም ሊበረታታና ሌሎችም አካባቢዎች ከዚህ በላይ ተሞክሮው ሊወስዱት ሊያሰፉት የሚችሉት ነው። ጣሪና ቀባሪ የላቸውን ሰዎች ለመርዳት የሚደረገው ጥረት እጅግ የሚያስመሰግን ነው። መንግስትም እነዚህን ቦታዎች በተለይ ይሄን አካባቢ ፍተቻላቅም የጠየቁን ጥያቄዎች ህግና መመሪያ መፈቅደው መሰረት ለመመለስ ዝግጁ መሆኑን አበስራለሁ።
በከተማዋ ምንም አይነት የህዝብ መጻዳጃ ቤት አለመኖሩን ያረጋገጡት ከንቲባው የማህበሩ ጅምር ከተማ አስተዳደሩ በዚህ ዘርፍ በስፋት እንዲንቀሳቀስ መነቃቃት ይፈጥርለታል ብለዋል። በዓለ ጥምቀቱ ከከተራው ለት ጀምሮ በሰላማዊ መንገድ እንዲካሄድ ላስቻሉት የከተማዋ ምእመን ምስጋናቸውንም አቀርበዋል። መልካም ጥምቀት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ታላቅ ስራ ለሰራችሁ ሁሉ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። በድጋሚ ወደ አስመራ እንዝለቅ። በአስመራ ማይ ጥምቀት የተከናወነውን ስርዓትና የዘንድሮውን የጥምቀት አከባበር ብርሃነ በርሄ ይነግረናል።
የጥምቀት በዓል በመላው የኤርትራ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ ዛሬ በተለያዩ ሃይማኖታዊ ክንዋኔዎች በታላቅ ድምቀት ተከብሯል። በአስመራ ማይ ጥምቀት በተደረገው አከባበር በበዓሉ ዋዜማ በአስመራ የሚገኙ ቤተክርስቲያናትና አድባራት ታቦታት በካህናት ዲያቆናትና ምእመናን እንዲሁም ትምህርት ሰንበት ተማሪዎች ታጅበው ወደ ማይ ጥምቀት ተወስደው አዳራቸውን እዛ በማድረግ ሌሊቱን ሙሉ በካህናትና ዲያቆናት የጸሎትና ዝማሬ እንዲሁም ሌሎች ሃይማኖታዊ ክንዋኔዎች ተካሂደዋል። ዛሬ ጠዋት የአስመራ ጥምቀተ ባህር በቀዝቃዛ አየርና በጉም ተሸፍኖ ነጭ ባህላዊ ልብስ በለበሱ በሺዎች የሚቆጠሩ የአስመራና አካባቢያ ነዋሪዎችና ከተለያዩ ቦታዎች በመጡ ጎብኚዎች ተሞልቶ በኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ጽሕፈት ቤት ዋና ጸሐፊ ብፁዕ አቡነ ሉቃስና ሊቃውንት የተመራ ቅዳሴና ጸሎት በባህሩ ዙሪያ ከተደረገ በኋላ ባህሩ ተባርኮ ህዝቡ ተጠምቋል። በመጨረሻም የሃይማኖት መሪዎች፣ የእምነቱ ተከታዮችና የሰንበቴ ትምህርት ቤት ተማሪዎች በዓሉን የሚገልጹ መንፈሳዊ መዝሙሮች በመዘመር ታቦታቱን በማጀብ በአደባባይ የሚከበሩ ሃይማኖታዊ በዓሎች ለቱሪዝም እድገት ትልቅ ሚና እንዳላቸው በበዓሉ ላይ የተገኙ የአስመራ ነዋሪዎች ለቪኦኤ ተናግረዋል።
ለየት ያለ ድባብ አለው። በጣም ደስ የሚል ነገሮች እያየን ነው። ባህላዊ ይዘቱ ስታየው እየተወራረሰ እንደሚመጣ ያለው እስከነዚህ ትናንሾች ልጆች ላይ እዚህ የሚቦርቁት የሚጫወቱት ለበዓል ያላቸው ክብር የሚሰጡት ነገር ስታየው በጣም እያደገ እንደሚመጣ ያለው ያሳያል። ከቤተ ክርስቲያን ወጥቶ እዚህ አንድ ቦታ ላይ ከሁሉም ከከተማዋ ጫፍጫፍ ያሉ አካባቢዎች መጥቶ ሰው ሲያከብረው አንድ አደባባይ ቦታ ላይ መስቀልና ጥምቀት ለየት የሚያደርገው ይሄ ነገር ነው ይመስለኛል። ማታገኘው ከውጭ የሚመጣ የቱሪስት አይነት ማታየ የለም። እነሱም ደስ ብሏቸው ፎቶ ሲያነሱ እና ለሀገሪቷ ለቱሪዝም ያለው እድገት በጣም ከፍተኛ ነው ብዬ አስባለሁ። እኔ
እንኳን አባበበሰን ቆንጆ በዓል ነው። በጣም ደስ የሚል ድባብ ነው ያለው። ቆንጆ ነው በዓሉ፣ ደስ ይላል በጣም። በተለይ መስቀልና ጥምቀት እዚህ አካባቢ ስለሚከበር እዚህ አደባባይ ላይ ቱሪስት ይስባል ብዬ አስባለሁ። በጣም ቆንጆ ነው። ለሁሉም ቤተሰቤ፣ ባለቤቴ፣ ልጆቼ፣ ኢትዮጵያና ለኤርትራ ሕዝብ ሮስ በዓል ጥምቀት እንዲሆን እመኛለሁ።
ሌላው አስተያየት ሰጪ በበኩሉ የጥምቀት በዓል ሃይማኖታዊና ታሪካዊ ይዘቱን ጠብቆ እየተከበረ እንደሆነ ነው የሚናገረው።
ስሜ አለም ገብረ ሀንስ ባል። የበዓሉ አከባበር በጣም ጥሩ ነው ያለው። ሁሉም በስርዓቱ አመት ለውጥ እየታየ ነው። በዓሉ ሃይማኖታዊ፣ ባህላዊና ታሪካዊ ይዘቱን ጠብቆ እየሄደ ነው ያለው።
ከጣሊያን አገር እንደመጣች የተናገረችው ሚስስ ማርቲና በበኩሏ በዓሉ ልዩና አስደናቂ ሆኖ እንዳገኘችው ተናግራለች።
ሮማ ኢታሊ ማይ ኔም ኢዝ ማርቲና ኢትስ ፋንታስቲክ ሶ ማኒ ፒፕል አ ሎት ኦፍ ሚውዚክ።
በዓሉ በጣም አስደናቂ ነው። ብዙ ሰዎች የተገኙበትና በብዙ የተለያዩ መዝሙሮች የታጀበ ነው። በኤርትራ ይሁን በአፍሪካ ስመጣ ይሄ የመጀመሪያዬ ነው። ከዚህ ቀደም እንዲህ አይነት የሃይማኖት አከባበር አይቼ አላውቅም። ይሄ ለኔ ልዩና ትልቅ ደስታን ፈጥሮልኛል ብላለች ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነን ለዘገባው። በነገራችን ላይ አሁንም በድጋሚ ብርሃነም ትናንትና ነበር የጥምቀቱን በዓል አከባበር የዘገበው። እንዲሁ በፕሮግራም መጣበት ምክንያት ሳይተላለፍ ያደረ ነበረ። እናመሰግናለን። ጊዜውን በዚያ አስተካከለ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ጥር 12 2012 ዓ.ም ስርጭት ነው እያዳመጣችሁ ያላችሁት። ክቡራትና ክቡራን በዌብሳይታችን amharic.voanews.com ላይ እንገኛለን። የተለያዩ ፕሮግራሞችና ዝግጅቶቻችንን ማግኘት ትችላላችሁ። እንዲሁም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ ከዌብሳይታችን። በፌስቡክም @voa አምሃሪክ ብላችሁ ፌስቡክ ላይቭ ላይ ታገኙናላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። በትዊተርም @voa አምሃሪክ ብላችሁ ሐሳቦቻችሁን አንሸራሽሩ። ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይም ልታገኙን ትችላላችሁ። ከዚህ መደበኛ ስርጭታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉም እንዲሁ እንጋብዛለን። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራትና በቀጥታም ማግኘት ትችላላችሁ። ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል አሁን አዲስ አበባ ላይ። የምሽቱ አየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ኦድሬስ ሬጅስ ቴክኒሻኑ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው ቆንጅት ታያለች አብራኝ። ወደ ተከታዩ የምሽቱ ቅንብር እናልፋለን። ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት አብራችሁን ሁኑ። የተከበራችሁ አድማጮች አፍሪካ ነክ ርዕሶች ይቀጥላል። ሱዳን ውስጥ ባለፈው ሳምንት ከትራ የተሰናበቱ የሀገሪቱ የጸጥታና የስለላ አገልግሎት አባላት የነበሩ ሰዎች ያስነሱት አመጽ ሞትና መቁሰል ማስከተሉ የሚታወስ ነው። ግጭቱን ያስነሱት ያልተከፈለን ደሞዝ አለ፣ የተሻለ ድጎማም ያስፈልገናል በሚል መሆኑን የሀገሪቱ የሽግግር መንግስት ገልጿል። እዚያ ስለተፈጠረው ክስተት እንዲያብራሩ ስለ አፍሪካ ጥናት የአፍሪካ ጥናት ምሁር የሆኑትን ዶክተር አየለ በከሬን ጋብዘናል። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ቀባ ክፍል ተባባሪ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ ያነጋግራቸዋለች።
ባለፈው ሳምንት በሱዳን መዲና ካርቱም ግጭት ተነስቶ 2 ሲቪሎችና 2 ወታደሮች እንደተገደሉ ወታደራዊ ኃይል ገልጿል። 2 ከፍተኛ ወታደራዊ መኮንኖች ያሉባቸው 4 ሰዎች መቁሰላቸውም ታውቋል። ዶክተር አየለ በከሬ ግጭቱ እንዴት እንደተነሳ ያብራራሉ።
ግጭቱን ያነሱት የሱዳን ደህንነትና የቀድሞ የጸጥታ ኃይሎች ናቸው እና ከስራቸው ተወግደዋል። በሽግግሩ መንግስት ይወገዱ ከተባሉት አንዱ በዚህ በደህንነት ስር የነበረው ኦፕሬሽናል ኦቶሪቲ የሚባል እዛ ውስጥ ያሉ ወታደሮች ናቸው። እንግዲህ ከስራቸው ከተወገዱ በኋላ የተመደበልን ለጡረታና ደግሞ በአንድ ጊዜ የሚሰጣቸው ማካካሻ በጣም አነሰን ብለው እነሱ ናቸው እንግዲህ ተኩስ መክፈት፣ መንገድ መዝጋት ቢያንስ ለ15 ሰዓታት አካሂደዋል።
ወታደሮቹ አመጹን የጀመሩት ሰሜን ኮርዶፋ ላይ ሲሆን 2 የነዳጅ ዘይት መስኮችን ተቆጣጥረው እንደነበር ዶክተር አየለ ጠቁመዋል።
መጀመሪያ ይህን ብጥብጡን ያነሱት ሰሜን ኮርዶፋ፣ እዛ 2 የዘይት ጉድጓዶች በቁጥራቸው ስራ አድርገው ነበረ። ከዛ ነው እንግዲህ ወደ ካርቱም መጥተው ይህን መንገድ መዝጋት የጀመሩት እዚህ መጥተው ነው። እና ይሄ ጠመንጃ አሁን ለምሳሌ እነሱ ከተወገዱ በኋላ ከጃቸው መወሰድ ነበረበት፣ አልተወሰደም። በነገራችን ላይ እንደዚህ አይነት ረብሻ ማስነሳት ሱዳን ጦር ውስጥ አዲስ ነገር አይደለም። ከዚህ በፊት የተደረጉት ረብሻዎች በሽልማት ከፍተኛ ማዕረግ በመሰጠት ይታለፋል እና እንደውም ይሄ አሁን ሁለተኛ ትልቁ ስትሮንግ ማን የሚባለው ጀነራል ሄምቲ የችግሩ መንግስት ውስጥ ያለፈው ከዚህ በፊት እንደዛ አድርጎ እስከ ጀነራልነት ማዕረግ ብርጋዴር ጀነራልነት ማዕረግ ተሰጥቶታል፣ ገንዘብ ተሰጥቶታል። ይሄ ሽግግሩ ከመጣም በኋላ እንኳን ብናየው ሙከራ አድርገዋል ብለው ከአስር በላይ ጀነራሎች አስረዋል።
የጸጥታና የደህንነት አገልግሎት አባላት የነበሩት የቀድሞ ፕሬዚደንት ዑመር አልበሽር ደጋፊዎች ናቸው የሚል እምነት አለና ከዛም ጋር የተያያዘ ሊሆን አይችልምን ለሚለው ጥያቄ ሊሆን ይችላል ይላሉ ዶክተር አየለ።
በዛም ምክንያት ሊሆን ይችላል። ጀነራል አልበሽር በስልጣን ላይ የቆዩት ለሰላሳ አመታት ነው። በዛ በሰላሳ አመታት ጊዜ ውስጥ ብዙ አይነት መረብ ተፈጥሯል። የእነሱም ደጋፊዎች ሊሆኑ ይችላሉ። ሌላውም ገንዘብ ያለብን ደግሞ እስካሁን ድረስ ያልተያዘው የት እንደሚገኝ የማይታወቀው ሳላ ጎሽ የሚባል ጀነራል አለ። ጸጥታው ኃላፊ የነበረ ሱዳኖች ታዋራ ይሉታል። በአብዮቱ ጊዜ ሰዎች እንዲገደሉ ያስደረገ እስካሁን ድረስ የት እንዳለ አይታወቅም። እና እሱም አንደኛ የሙስሊም ብራዘር ሁድ የሚባለው ሁለተኛ የአልበሽር ደጋፊዎች ጋራ ተሳስሮ ይህንን ነገር የጫረም ሊሆን ይችላል።
የሆኑ የተለያዩ ወታደራዊ ኃይሎች እንዳሉ ይነገራል። የሱዳኑ የሽግግር መንግስት የሀገሪቱን ወታደራዊ ኃይል አወቃቀርን የመለወጥ እቅድ እንዳለው፣ ወታደራዊ ኃይሉን አንድ ማድረግ
ከባድ ይሆናል። ምንድን ነው የሽግግሩ መንግስት ከተቋቋመ በኋላ መስራት አለበት ተብሎ የተደረደሩ ጉዳዮች አሉ። ከዛ አጀንዳ ጉዳዮች አንዱ ምንድን ነው? ጸጥታና ደህንነት ዋና መስሪያ ቤት የሚባለውን እንደገና ማደራጀት። ሁለተኛ ደግሞ በተለይ በአብዮቱ ጊዜ ከዛም በፊት ህዝቡን ያሰቃዩ የነበሩት ከዛ ውስጥ በቀጥታ ለአልበሽር ተጠሪ የነበረ ይህብን የጠቀስኩት የድርጊት ባለስልጣን የሚባል እሱ መፍረስ ነበረበት። ምክንያቱም የሱዳን ትልቁ ችግር ምንድን ነው? የተለያዩ ኃይሎች አሉ። አንደኛ መደበኛው ጦር አለ፣ ሁለተኛ ይሄ የጸጥታው ጦር አለ፣ ሶስተኛ ጀነራል ሄምቺ የሚመራው ፈጥኖ ደራሽ አለ። እና እነዚህ በሙሉ እንግዲህ ምንድን ነው የሚያደርጉት? ስርዓት ባለው መንገድ መደረግ ያለባቸውን ድርጊቶች እንዳያደርግ እንቅፋት እየሆኑ መጥተዋል ማለት ነው። እና ከጠቅላይ ሚኒስትሩ ወይም አሁን ከሽግግሩ መንግስት ተግባራት አንዱ ምስቅልቅል ያለ ወታደር እንደገና ማደራጀት እና ያንንም ሲደረግ እንግዲህ ምንድን ነው አሁን ትጥቅ የታጠቁትን ትጥቃቸውን ማስፈታት፣ ሁለተኛ ማሰናበት፣ ሶስተኛ ጦሩን እንደገና የሪኢንቲግሬት ወይም ደግሞ ማዋሃድ ይኖርባቸዋል። እንግዲህ ይህን ስራ ለመስራት ጀምረው ነው እነዚህ ሰዎች አሁን እንቅፋት ለመፍጠር የሞከሩት እና ይሄ አንደኛው በጣም አስቸጋሪ ስራ ነው።
ዶክተር አየለ ሌሎችም አስቸጋሪ ስራዎች እንዳሉ ሲያብራሩ የሽግግሩ ምክር ቤት አባላት የተመረጡ ቢሆንም እስካሁን ባለው ጊዜ ስራ አለመጀመራቸውን ገልጸዋል። ታዲያ መፍትሄው ምን ይመስሎታል ለሚለው ጥያቄ
መፍትሄው አንደኛ የህዝባዊ መንግስት ቢቋቋም ኖሮ እና ወታደሮች ወደ ካምፕ ቢገቡ ኖሮ ትንሽ የተሻለ ይሆን ነበረ። አሁን የምናየው ምንድን ነው እነዛ ወታደሮች የሚወክሉት ጋራ አብረው መስራታቸው እኔ ግምት እንደ ማስፈራሪያ ነው። አሁንም ያ ስልጣናቸው እንዳይቀነስ በማንገራገር ላይ መሆናቸውን ነው ፍንጭ የሚሰጠን። የታጠቁ ኃይሎች አሉ፣ ሌሎች በኮርዶፍ አሉ፣ በዳርፉር አሉ እና በብሉ ናይል በሚባለው ቦታ አሉ እና ከእነሱ ጋር አሁን ለምሳሌ ሰላም ለመጀመር ለአንዳንድ ስራ ጀምሯል። ከእነሱ ጋር ሰላም መፈጠር አለበት። በሱዳን ባሉት የተለያዩ ኃይሎች የተፈጠረው የሽግግር መንግስት እንዲያቅፋቸው ሆኖ አልተደረገም እና በሱም መስተካከል አለበት ይመስለኛል። በእርስ በርስ ጦርነት ምክንያት ብዙ የተፈናቀሉ ሰዎች አሉ በሱዳን ውስጥ፣ ለነዛም ዘዴ መፈለግ አለበት። ሌላ አሁኑ ጊዜ ሱዳን $50 ቢሊዮን እዳ አለባት። $50 ቢሊዮን በዚህ ላይ ወታደሮች ከ50% የአመቱን ባጀት የሚወስዱት እነሱ ናቸው። በተጨማሪ ደግሞ ትልቅ የዲፕሎማቲክ እንቅስቃሴ መኖር አለበት። ጠቅላይ ሚኒስትሩ ጀምሯል።
ዶክተር አየለ በመጨረሻም ሱዳን አሸባሪዎችን ትደግፋለች በሚል በዓለም ላይ ካሉት የገንዘብ ድርጅቶች ጋር ያላት ግንኙነት እንዲቋረጥ ተደርጓል። በዛ ምክንያት እርዳታ ልታገኝ አትችልም። ስለሆነም ይህ ማዕቀብ መነሳት አለበት ብለዋል። አድማጮች፣ ባለፈው ሳምንት ሱዳን ውስጥ ተነስቶ የነበረውን ግጭት በሚመለከት የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
አመሰግናለሁ አዳነች። ወደ ተከታዩ ቅንብር እናልፋለን። ሐኪሙን ይጠይቁ። በፍጥነት በመዛመት ላይ መሆኑ የተነገረለት አዲስ ወረርሽኝ ነው ሐኪሙን ይጠይቁ ለምሽቱ ቅንብሩ ልዩ ትኩረት አድርጎ የመረጠው ርዕስ። ኮሮና ቫይረስ ይባላል። የወረርሽኙን መንስኤና ምንነት፣ የመተላለፊያውን መንገዶች፣ ወረርሽኙ ወደ ተከሰተበት አካባቢ የሚደረግ ጉዞም ሆነ እዚያ ከነበሩ ወይም ከዚያ ከሚወጡ ሰዎች ጋር ተያይዘው የሚነሱ ጥያቄዎችና ስጋቶችን ይመረምራል። ማብራሪያውን የሚሰጡን ዶክተር ዳውድ ሰይድ ሲራጅ በዊስኮንሰን ዩኒቨርሲቲ የተላላፊ በሽታዎች ሕክምና ክፍል ፕሮፌሰርና ከዓለም አቀፍ ጉዞ ጋር የተዛመዱ የሕክምና ጉዳዮች ክትትል ክሊኒክ ዳይሬክተር ናቸው። ዶክተር ዳውድን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቫይረሱ ለሰው አደጋና ስጋት መሆን የጀመረው ከእንስሳት ወደ ሰው መሸጋገር የጀመረ ጊዜ ነው።
ዶክተር ዳውድ ሰይድ ሲራጅ፣ ለተደጋጋሚ ሙያዊ ተሳትፎ ለጊዜው አመሰግናለሁ። በቅድሚያ ዶክተር ዳውድ
እኔም አመሰግናለሁ አሉላ።
አዲስና በፍጥነት እየተዛመተ መሆኑ የተነገረለት ወረርሽኝ ነው። የስድስት ሰዎች ሕይወት አልፎበታል። 300 የሚደርሱ ሰዎች ለህመሙ መጋለጣቸው ተረጋግጧል። በማዕከላዊ ውሃን የቻይና ግዛት ውስጥ የተከሰተ ነው። ነገር ግን አሳሳቢነቱ እየሰፋ ይመስላል። እስኪ የዚህን ኮሮና ቫይረስ የተባለ ወረርሽኝ ምንነት በማየት እንጀምር። ምንድን ነው ለመሆኑ ይሄ በሽታ ወይም ይሄ ወረርሽኝ?
አመሰግናለሁ አሉላ። ይህ ኮሮና ቫይረስ የተባለው በሽታ በቫይረስ ኮሮና ከሚባሉት ክፍል ውስጥ ያሉ ቫይረሶች ናቸው። እነዚህ በቫይረስ የሚተላለፍ ሳምባ ውስጥ አካልን በልዩ ሁኔታ በማቁሰል በማመርቀዝ ኢንፌክሽን በመፍጠር የሳምባ ኢንፌክሽን ሆኖ የትንፋሽ ማጠርና ቀጥሎም በአጭር ጊዜ ውስጥ ወደ ሞት ሊዳርግ የሚችል አደገኛ ህመም ነው። የሚተላለፈውም በአየር ከመሆን የተነሳ ጭንቀቱና አደገኛነቱ ያን ታህል ነው ማለት ነው።
መልካም። አሳሳቢነቱን አንስተዋል። በእርግጥም አሳሳቢነት የከሰተ ይመስላል። በፍጥነት እየተዛመተ መሆኑ ብቻ ሳይሆን ተለዋዋጭ ሁኔታዎችም እየታዩ መሆናቸው እያነጋገረ ነው። ከጉዞ ጋር የሚዛመዱ ከአንድ ቦታ ወደ ሌላ ቦታ በሚደረጉ ጉዞዎች የሚፈጠሩ ሁኔታዎችንም ከግምት ማስገባት የሚጠይቅ ይመስላል። እስኪ በቅድሚያ አንድ ሰው ለዚህ ህመም የተጋለጠ ምናልባት ወረርሽኙ ከተከሰተበት አካባቢ የመጣም ሊሆን ይችላል፣ ምን አይነት ቀዳሚ ምልክቶችን ያሳያል? እነኚህ ምልክቶች ከዚህ ቀደም ከሚታወቁ የሌሎች በሽታ አይነቶች ምልክቶችስ በምን ይለዩ ይሆን?
አመሰግናለሁ። ይሄ የሳምባ መመርቀዝ ወይም ኢንፌክሽን ከመሆኑ የተነሳ ምልክቶቹ በቀጥታ ይሄ ኮሮና ቫይረስ ነው ብሎ ማወቅ እንኳ ባይቻል እንደ ማንኛውም በባክቴሪያም ይሁን በቫይረስ የሚመጣ የሳምባ ኢንፌክሽን ምልክቶች ናቸው የሚያሳየው። እነዚህም ምንድናቸው? ትኩሳት ይኖራል፣ ሳል ይኖራል። ዋናው ግን የትንፋሽ ማጠር ነው። ሳል፣ ትኩሳትና ትንፋሽ ማጠር ያለው ሰው በተለይ ኤፒዲሚዮሎጂክ ስቶሪ እንለዋለን፣ ከዛ ህመሙ እየተዛመተበት ካለ ቦታ ጋር ግንኙነት ካለው ማለት ለምሳሌ አሁን በአሁኑ ሰዓት ከቻይና በሮ የመጣ ተጓዥ ከሆነ እስከሚጣራ ድረስ ለይቶ ማከምና መከታተል አስፈላጊ ይሆናል ማለት ነው እንጂ ምልክቱ ከማንኛውም ባክቴሪያ የሚምጣ ከሌላ የሳምባ ኢንፌክሽን ብዙ የተለየ አይደለም።
ስለዚህ ከጉዞ ጋር የተዛመዱ ሁኔታዎችን ከግምት ማስገባት፣ ምናልባትም በተለየ ሁኔታ ድንገት የታመመን ሰው ትኩረት ይጠይቃል ነው የሚሉን?
አዎ፣ እሱ ነው ትልቁ ነገር። አሁን ከየት ነው የመጣው የሚለው ታሪክ ነው ይህንን ሁሉ ነገር ሊያስተካክለው የሚችለው። ይህንንም ነው ደግሞ የሕክምና ባለሙያዎች የትም ቦታ ያለ እኛ አሁን ምሳሌ ስራችን እሱ ስለሆነ የምንከታተል ያለ ነው ይሄኛውን ነው። የኒሞኒያ ያለው የሳምባ ኢንፌክሽን ያጋጠመው ሰው ከውሃን ፕሮቪንስ በተለይ ወይ ደግሞ ከቻይና በአጠቃላይ የሚመጣ ከሆነ የመጀመሪያ ስቴፕ የማጣሪያው እሱ ነው። ከሁለተኛው ከዛ ክልል ከመጣና ያ ህመም እየተዛመተ መሆኑ የተረጋገጠበት ቦታ ከሆነ ክራይቴሪያውን አሟልቷል ማለት ነው። ትኩሳት፣ ሳልና የትንፋሽ ማጠር ናቸው ምልክቶቹ።
ዶክተር ዳዊት ገፋ አድርገን እንመለከት። የጉዞን ነገር ሆን ብለን ነካነካ አድርገናል። ሁዋን የተባለችው የማዕከላዊቱ ቻይና ከተማ ዋናው መነሻዋ ነችና በተለይ ከቻይና ጋር የሚደረጉ ጉዞዎች ቻይና በዓለም ትልቋ ኢኮኖሚ እንደመሆኗ ከኢትዮጵያ ጋርም ሰፊ የንግድ ግንኙነት ያላት ሀገር እንደመሆኗ ኢትዮጵያውያን ወደ ቻይና ይሄዳሉ፣ ቻይናውያን ወደ ኢትዮጵያ ይመጣሉ። በእነኚህ ጉዞዎች ውስጥ እንዲህ ያለ ወረርሽኝ ሲከሰት በየትኛውም ወረርሽኝ ውስጥ እንደሚደረግ ጥንቃቄዎች ይሻሉና ምን አይነት ቀዳሚ ጥንቃቄዎች ያስፈልጋሉ? ተጓዦች ምን ማድረግ አለባቸው? የህክምና ተቋማት ምናልባትም እንደ ኢትዮጵያ አየር መንገድ የመሳሰሉት በርካታ በረራዎች የሚያደርጉ ተቋማት ቀዳሚ ጥንቃቄዎች ይኖሩ ይሆን? በዚህ ሰዓት ሊታሰብ የሚገባ ሊደረግ የሚችል በተጨባጭ
እንዳልከው አንተ ይሄ ኮሮና ቫይረስ ይሄ አሁን ለምሳሌ በጣም አስደንጋጭ ከሆኑት ኮሮና ቫይረሶች ሶስተኛ ጊዜያችን ነው ኮሮና ቫይረስ ስናገኝ። ሁለቱ ከቻይና ነው የተነሱት፣ አንደኛው ከሚድል ኢስት ከአረብ ሀገሮች አካባቢ ነበር የተነሳው። ሶስቱም ግን ኮሮና ቫይረሶች ናቸው። የመጀመሪያው ሳርስ የሚባለው ነበር እንደምታስታውሰው፣ ሁለተኛው መርስ ኮቪድ ባል ነበር። ሁሉም ምንድነው ምልክታቸው እንደዚህ ነው፣ ሳል፣ ጉንፋንና የትንፋሽ ማጠር ነው። እና ችግሩ የሚመጣ ያለው ምንድነው ግንኙነቱ ከአዋፍና ቺክን የምንላቸው ዶሮም ጨምሮ ገበያ ጋር ኤክስፖዝድ በመሆን
በመጋለጥ
ነው የሚተላለፈ ያለው። ትልቁ ከባድ ነገር የሚያደርገው ምንድነው ከዛ አልፎ የታመመ ሰው ደግሞ ወደ ሌላ ሰው ማስተላለፉን ማረጋገጥ ነው። እና ይሄ ህመም አሁን ለምሳሌ እንደዛ የደረሰ ይመስላል። አሁን እሱ ላይ ነው ትልቁ ጥንቃቄና ችግር የሚመጣ ያለው።
ዶክተር ዳዊት እስኪ ከስፍራው የተገኘ የዛሬውን ሁኔታ የሚያሳይ አንድ ድምፅ እንስማና ምልልሳችንን እንቀጥላለን።
አሁን እያየን ያለነው ህሙማኑ የሚያሳዩአቸው የህመም ምልክቶች በጠቅላላው ቀላል የሚባሉ ናቸው፣ ለቫይረሱ የመጋለጥ እድል አላቸው በሚል ለህክምና ክትትል ወደ ህክምና ተቋማት ካስገባናቸው 763 ሰዎች 681 ተለቀዋል። የሚያሳዩአቸው የህመም ምልክቶች በጠቅላላው 681 ተለቀዋል። ሌላ ተጨማሪ ክትትል የሚሹ ህሙማን ለጊዜው አላገኘንም። የተለያዩ የመከላከልና የቁጥጥር ስራዎችን በማካሄድ የወረርሽኙን ይበልጥ መዛመት መግታት ቁጥጥሩንም ማስተካከል ይቻላል።
ዶክተር ሊጋንግ በውሃን የበሽታዎች መከላከያና መቆጣጠሪያ ማዕከል ዳይሬክተር ነው የሰማነው። ዶክተር ዳውድ አሁን ያለውን ሁኔታ ሳሳቢነት መረጋጋት ይናገሩ እንጂ ዶክተር ሊ ዓለም አቀፍ የሚመለከቱ ሐሳቦችን ጨምረን በስፋት እንመለከታለን። በኢትዮጵያ ያለውን ዝግጅት እናያለን። ለአሁኑ ግን አመሰግናለሁ፣ ሰዓታችን አብቅቷል። ዶክተር ዳውድ ሳምንት እንገናኝ፣ እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ። እኔም አንተን። አሁን ወደ ተከታዩ ቅንብር እናልፋለን። ስፖርት።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የጀማሊ መርድል፣ የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ጨዋታዎች፣ የፊፋና የእግር ኳስ ወኪሎች ውዝግብ፣ እንዲሁም የቤካምና የካታር መንግስት የስፖንሰር ጉዳይ ድርድር ትኩረት የምናደርግባቸው የስፖርት ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በሂውስተን ማራቶንና ግማሽ ማራቶን ኢትዮጵያውያን አትሌቶች አሸንፈዋል። የመጀመሪያዎቹን አራት ደረጃዎች ይዘው ያጠናቀቁት አትሌቶች በሶስት ሰከንዶች ብቻ በተበላለጡበትና ከፍተኛ ፉክክር በታየበት የወንዶቹ ግማሽ ማራቶን ጀማል ይመር አሸናፊ ሆኗል። ጀማል ባለፈው ዓመት የሂውስተን ግማሽ ማራቶን ሁለተኛ ሲወጣ የተበለጠው በሶስት ሰከንዶች ብቻ ነበር። ጀማል ብዙዎች እድለኛ ያልሆነው አትሌት ይሉታል። በግማሽ ማራቶን የኢትዮጵያን ብሔራዊ ክብረ ወሰን በ58 ደቂቃ 33 ሰከንድ ቢይዝም ግማሽ ማራቶንን ያላሸነፈ ፈጣኑ አትሌትም ነው። ከዚህ በተጨማሪ በሶስት የተለያዩ የዓለም ሻምፒዮናዎች ሜዳሊያ ያሸነፈ ሲባል ከደረጃ ሰንጠረዥ ውጪ ሆኖ ጨርሷል። በሂውስተን ግን ይህ እንዳይደገም አድርጓል። በውድድሩ 15ኛ ኪሎ ሜትር ላይ 10 አትሌቶች እየመሩ የነበረ ሲሆን 20ኛው ኪሎ ሜትር ላይ 6 አትሌቶች ቀርተዋል። የመጨረሻዎቹ ሜትሮች ሲቀሩ ከሌሎች 3 አትሌቶች ጋር እልህ አስጨራሽ ፉክክር ያደረገው ጀማል የግማሽ ማራቶን ታሪኩን ቀይሯል። ውድድሩን በ59 ደቂቃ 25 ሰከንድ ሲያሸንፍ የቦታውን ክብረ ወሰን በ3 ሰከንዶች ልዩነት ሳይሰብር ቀርቷል። ኬንያውያኑ በርናንድ ኒጌኖና ሻድራክ ኪሚንግ ሁለተኛና ሶስተኛ ወጥተዋል። በማራቶን ደግሞ በወንዶች ከልክሌ ገዛኸኝ፣ በሴቶች አስካለ መረጪ ድል ቀጥቷቸዋል። በኢትዮጵያ ፕሪሚየር ሊግ መቀለ 70 እንደርታ በአሸናፊነቱ ቀጥሏል። ባለፈው ቅዳሜ በተደረጉ የፕሪሚየር ሊጉ 9ኛ ሳምንት ጨዋታዎች መቀለ ሰበታ ከተማን 2-1 አሸንፏል። ለሻምፒዮኑ መቀለ ኦኪኪያ ፎላቢ ሁለቱንም ጎሎች አስቆጥሯል። ድሉ መቀለን ሊጉን በአራት ነጥብ ልዩነት እንዲመራ አስችሎታል። ሁለተኛ ደረጃ ላይ የሚገኘው ፋሲል ከነማ ደግሞ ከሜዳው ውጪ ያለውን ደካማ ብቃት ማሻሻል አልቻለም። ያለፉትን ሁለት የሜዳው ጨዋታዎችን ያሸነፈው ፋሲል ከሜዳው ውጪ በሱል ሽረ 2-0 ተሸንፏል። ሳሊፉ ፎፋናና አብዱለጢፍ መሐመድ መረብ ላይ ባሳረፋቸው ኳሶች ላሸነፈው ሽረ ውጤቱ 3ኛ ተከታታይ ድሉ ሲሆን ወደ 3ኛ ደረጃም ከፍ ብሏል። በሌሎች ጨዋታዎች ኢትዮጵያ ቡና ሲዳማ ቡናን እንዲሁም ድሬዳዋ ከተማ አዳማ ከተማን በተመሳሳይ ውጤት 2-1፣ ሐዋሳ ከተማ ወልቂጤ ከተማን 3-1፣ ወላይታ ድቻ ጅማ አባ ጅፋርን ከሜዳው ውጪ 2-1፣ ባህር ዳር ከተማ ወልዋሎ አዲግራት ዩኒቨርሲቲን 3-2 አሸንፈዋል። ሀዲያ ሆሳዕና ከቅዱስ ጊዮርጊስ ደግሞ አንድ አቻ ተለያይተዋል። ሊጉን መቀለ በ19 ነጥብ ይመራል። ፋሲልና ሽረ በ15 ነጥብ ይከተሉታል። አዳማ፣ ሆሳዕናና ወልቂጤ ደግሞ ወራጅ ቀጠና ውስጥ ይገኛሉ። የዓለም አቀፉ የእግር ኳስ አስተዳዳሪ ፊፋና የእግር ኳስ ተጫዋቾች ወኪሎች ውዝግብ ውስጥ ገብተዋል። ፊፋ የተጫዋቾች ዝውውርን ደህንነት ለመጠበቅና የዝውውሩን ስርዓት ለማስከበር በሚል የተጫዋቾች ወኪሎችን የሚመለከት አዲስ ረቂቅ ባለፈው መስከረም ወር አውጥቷል። በረቂቅ ደንቡ የተጫዋቾች ወኪሎችና አደራዳሪዎች የሚከፈላቸው ድርሻ ገደብ ተቀምጦበታል። ረቂቅ ደንቡ የሚጸድቅ ከሆነ በአንድ የተጫዋች ዝውውር ወቅት የሻጩ ክለብ ወኪል 10% ሲያገኝ የገዢው ክለብና የተጫዋች ወኪሎች ደግሞ እያንዳንዳቸው 3% ገቢ ያገኛሉ። ከሁለት ዓመት ተኩል በፊት ፖል ፖግባ ከዩቬንቱስ ወደ ማንቸስተር ዩናይትድ በ89 ሚሊዮን ፓውንድ ሲዘዋወር ወኪሉ ሚኖ ራዮላ ከዝውውሩ 41 ሚሊዮን ፓውንድ ማግኘታቸውን ተከትሎ ወኪሎች የሚከፈላቸው የገንዘብ መጠን እንዲቀንስ ከተለያዩ ወገኖች ጥሪ ሲቀርብ ቆይቷል። አዲሱ የፊፋ ረቂቅም የዚህ ምላሽ አካል ነው። ሆኖም ወኪሎች ረቂቅ ደንቡን አልተቀበሉትም። በእንግሊዝ የእግር ኳስ ወኪሎች ማህበር ጉዳዩን ወደ ሕግ እንደሚወስዱ የሚገልጽ ደብዳቤ ለፊፋ ጽፏል። ይህንን ግን ፊፋ አልተቀበለውም። በፊፋ ምላሽ ያልተደሰተው የወኪሎቹ ማህበር በመጪው ረቡዕ ትልቅ ስብሰባ ጠርቷል። የፖግባ ወኪል ራዮላ፣ የክርስቲያኖ ሮናልዶ ወኪል ጆርጌ ሜንዴዝ፣ የጋሬት ቤል ወኪል ጆናታን ባርኔት እና ታዋቂውን ጀርመናዊ የተጫዋቾች ወኪል ሮጀር ቪትማንን ጨምሮ ከ150 እስከ 200 የሚደርሱ የእግር ኳስ ወኪሎች በስብሰባው ይሳተፋሉ ተብሎ ይጠበቃል። በስብሰባው የፊፋ ረቂቅ ደንብ ስራ ላይ የማይውልበትን መንገድ ይፈልጋሉ ተብሏል። ፊፋ ደንቡን ስራ ላይ የሚያውለው ከሚቀጥለው የውድድር ዘመን ጀምሮ ነው። ዴቪድ ቤካም በስፖንሰር ጉዳዮች ዙሪያ ከካታር መንግስት ጋር እየተወያየ ነው። የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን ኮከብ ተጫዋች ጫማውን ከሰቀለ በኋላ በዩናይትድ ስቴትሱ ሜጀር ሊግ ሶከር የሚጫወት ኢንተር ሚያሚ የተሰኘ ክለብ ማቋቋሙ ይታወሳል። ኢንተር ሚያሚ የሜጀር ሊግ ሶከር ውድድሩን በየካቲት መጨረሻ ለመጀመር አብዛኞቹን ነገሮች ጨርሶ በዝግጅት ላይ ሲሆን፣ ቤካም ደግሞ ስፖንሰር ፍለጋ ላይ ነው። በስፖንሰር ጉዳዮች ላይም ከካታር መንግስት ጋር እየተደራደረ እንደሆነ ተሰምቷል። የካታር መንግስት የፈረንሳዩ ፓሪስ ሰን ጀርመን ክለብ የካታር ስፖርትስ ኢንቨስትመንት በተባለ ድርጅቱ በኩል በባለቤትነት ያስተዳድራል። ቤካም ደግሞ ለፓሪስ ሰን ጀርመን በተጫወተበት ወቅት ከክለቡ ፕሬዝዳንት ናስር ኤል ኬላይፊ ጋር ጥሩ ወዳጅነት መስርቷል። የባህረ ሰላጤው ሀገር ስፖርትን እንደ አንድ የዲፕሎማሲ መንገድ የምትጠቀምበት ሲሆን ብዙዎች የሚቃወሙትን የ2022 የዓለም ዋንጫ አስተናጋጅነቷን ቤካም በአደባባይ ደግፎላታል። የካታር መንግስት የኢንተር ሚያሚ ላይ የባለቤትነት ድርሻ መግዛት ፈልጎ የነበረ ቢሆንም የሜጀር ሊግ ሶከር ሌሎች ክለቦች በመቃወማቸው ሳይሳካ ቀርቷል። ስፖንሰር ማድረግን ግን የሊጉ ክለቦች ስለማይቃወሙ የካታር መንግስት ከየካቲት በፊት የኢንተር ሚያሚ ስፖንሰር ሊሆን ይችላል ተብሏል። የሰብአዊ መብት ተሟጋቾች ግን የካታር መንግስት በዓለም ዋንጫው ስታዲየሞች ላይ የሚሰሩ የግንባታ ሰራተኞችን መብት ይጥሳል በሚል በተደጋጋሚ ትችት ይዘነዝሩበታል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
አመሰግናለሁ ግርማቸው። ዝግጅቶቻችን ክቡራትና ክቡራን በዚሁ ተጠናቀቁ። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኔ በኩል ሳስተናግዳችሁ ቆየሁት ሰለሞን አባተ ነኝ። ጤና ይስጥልኝ። በደህና ሁኑ።
እዚ ሬድዮ ድምፂ ኣሜሪካ እዩ። ብ22፡25፡31 ሜትር ከምኡውን ብናይል ሳትን ኣብ ዩቲብን ብቐጥታ ካብ 4-4 ፍርቓን ወይ ከዓ ካብ 10-7 ፍርቓን ይመሓላለፍ። ንሓን ድምፅን ኩራ ሰማዕትና ኣሎ ምስሉስ 21-2020 ወይ ከዓ 12-2012 ዓ.ም እዩ። ዘይና ቀዲምና ላዕለዋይ ኮሚሽነር ሕቡራት መንግስታት ንምኽባር ሰብኣዊ መሰላት $375 ሚልዮን ሓገዝ ገንዘብ ተማሓፂኑ ኣሎ ዝብል ፀብፃብ ክነስዕብ ኢና። ፍሉይ መደብና ከዓ